Gambino VOA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ። ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ የሰኞ ምሽት ህዳር 14 2013 ዓ.ም ምረት የጋቢና ቪኦኤ መሰናዶ ጀምሯል። ለምሽቱ ከያዝንላችሁ መካከል ጥቂቶቹን እናስተዋውቃችሁ። በመከላከያ ሰራዊት ቁጥጥር ስር የሚገኙት የአላማጣ ከተማና ዙሪያ የገጠር ቀበሌዎች ጊዜያዊ አስተዳደር ተቋቁሞላቸዋል።
አንደኛው ዋና ሰብሳቢ ነው፣ ዋና አስተዳዳሪ ማለት ነው። ሁለተኛው ምክትል ሰብሳቢ፣ ሶስተኛው የህዝብ ግንኙነትና አደረጃጀት የስራ ዘርፍ ነው።
በዚህ ዙሪያ ተቀባለን። 9 የሚሆኑ የሲቪል ማህበራትና ከጾታ ጋር የሚሰሩ ግብረሰናይ ተቋማት በፌደራል መንግስትና በትግራይ ክልል ገዢ ፓርቲ ህወሓት መካከል እየተካሄደ ያለው ጦርነት እንዲቆምና ለሴቶችና ህፃናት የሰብአዊ ድጋፍ እንዲደረግ ጠየቁ።
በተለይ ህፃናት ታረጋውያን በተለይ ለሰብአዊ መብት ተጋላጭ ሆነው የሚባሉ የማህበረሰብ ክፍሎች ላይ ደግሞ ጉዳቶች በጣም ይከፋ እንደሚሆን ስለሚገነት
የሰማችኋቸው ከዘጠኙ ተቋማት መካከል አንዱ የሆነው የኢትዮጵያ የሰብአዊ መብት ድርጅቶች ዳይሬክተር የሆኑትን አቶ መስዑድ ገበየሁን ነበር። በዚህ ዙሪያ ሌሎች ወቅታዊ የሀገሪቱን ሁኔታ ያማከሉ ዘገባዎችም ይኖሩናል። አብራችሁን እንድታመሹ በአክብሮት የምንጋብዛችሁ ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ፣ ስመኝሽ የቆየ በዜናዎች ነን። አሁን ወደ አጫጭር የምሽቱ ዜናዎች እንሻገራለን።
አመሰግናለሁ ኤደን። በመከላከያ ሰራዊት ቁጥጥር ስር በሚገኙት የአላማጣ ከተማና ዙሪያ ያሉ የገጠር ቀበሌዎች ጊዜያዊ አስተዳደር አቋቁመዋል። ከራጣ አለማያ ተፈናቅለው በቆቦ መጠለያ ሰፍረው የነበሩ የአካባቢው ተወላጆች ቃል አቀባይ አቶ ሰለሞን ቀለሙ ለአሜሪካ ድምጽ እንደገለጹት ባለፈው ቅዳሜ በአላማጣ ከተማና በዙሪያው ባሉ የገጠር ቀበሌዎች በተደረገው ውይይት የራያ አላማጣን 15 የገጠር ቀበሌዎች እንዲሁም የአላማጣ ከተማን 4 ቀበሌዎች በጊዜያዊነት የሚያስተዳድሩ 114 ሰዎች ተመርጠዋል። ጊዜያዊ አስተዳደሩ የአካባቢውን ሰላምና ጸጥታ ከማስከበር ባለፈ ማህበራዊና ኢኮኖሚያዊ አገልግሎቶች እንዲቀጥሉ እንደሚያደርጉም ተገልጿል። ዘገባው የመስፍን አራጌ ነው። ህገ መንግስታዊ ፍርሃት በኃይል በመናድና ሀገር ለማፍረስ ከሚያሰሩ ቡድን ጋር እየሰሩ ነው በማለት በክልሉ መንግስት በቁጥጥር ስር ካሉ 20 የወላይታ ዞን አመራሮች ውስጥ 13 ተጠርጣሪዎች ሲደረግባቸው የነበረው ምርመራ ተቋርጦ በነጻ ተሰናብተዋል። አቶ ዳጋቶ ኩምቤን ጨምሮ በሌሎች 7 ተጠርጣሪዎች ላይ ደግሞ ክስ እንደተመሰረተባቸው፣ ነገር ግን የቀረበባቸውን ክስ ዝርዝር ጉዳዮች እንደማያውቁ ጠቅሰው ጠበቃቸው አቶ ተመስገን ዋጅራ ለአሜሪካ ድምጽ ተናግረዋል። የፌደራል ፖሊስ ኮሚሽን ምክትል ኮሚሽነር ጀነራል ዘላለም መንግስቴ በበኩላቸው የወላይታ አመራሮች ከህወሓት ቀጥታ ተልእኮ እየተሰጣቸው ይንቀሳቀሱ እንደነበር ዛሬ ለኢትዮጵያ ቴሌቪዥን ተናግረዋል። ዜናውን ያደረሰን የሐዋሳ ዘጋቢያችን ዮናታን ዘብዲዮስ ነው። የዩናይትድ ስቴትስ ተመራጩ ፕሬዝዳንት ጆ ባይደን በነገው ዕለት የመጀመሪያዎቹን የካቢኔታቸውን አባላት ይሰይማሉ ተብሎ ይጠበቃል። ከመካከላቸው አንዱ የቀድሞ ምክትል የውጭ ጉዳይ ሚኒስትር የነበሩት አንቶኒ ብሊንከን የውጭ ጉዳይ ሚኒስትር እንዲሆኑ የመረጧቸው መሆኑ እየተነገረ ነው። አንቶኒ ብሊንከን ጆ ባይደን በፕሬዝዳንት ኦባማ አስተዳደር ምክትል ፕሬዝዳንት በነበሩበት ወቅት በከፍተኛ የብሔራዊ ጸጥታ ኃላፊነት በቅርበት አብረዋቸው የሰሩ ናቸው። በመጪው ዓመት የውጭ ጉዳይ ሚኒስትር አርገው ሊሾሟቸው መሆኑን ትላንትና ማታ በርካታ የዜና ማሰራጫዎች ዘግበዋል። የብሪታንያ የመድኃኒት ኩባንያ አስትራዜንካ በሰራው የኮቪድ-19 መከላከያ ክትባት ሙከራ ከፍተኛ ውጤት ማስመዝገቡን ዛሬ አስታወቀ። ብሪታንያና ብራዚል ውስጥ ክትባቱን ለሙከራ በወሰዱት በአንዳቸው በጎ ፈቃደኞች ላይ ከባድ ህመምም ሆነ ሆስፒታል የገባ እንደሌለ ኩባንያው ያስታወቀው። የሙከራ ክትባቱ በሁለት ጊዜ ተሰጥቶ የመጀመሪያው 90%፣ ሁለተኛው 70% ውጤት ማሳየቱን ኩባንያው ገልጿል። ተጨማሪ ጥናትና ግምገማም ይካሄዳል ብሏል። ክትባቱ በማደግ ላይ ላሉ ሀገሮች ተደራሽ እንዲሆን የዓለም የጤና ድርጅት በአጣዳፊ ሁኔታ ጥቅም ላይ የሚውሉ ክትባቶች ዝርዝር ውስጥ እንዲያስገባ እንደዋልን እንጠይቃለን ሲሉ ማስተውቋል። ቀደም ሲል የዩናይትድ ስቴትስ ሞደርንና ፋይዘር ኩባንያዎች የሙከራ ክትባቶቻቸው ከፍተኛ ውጤት ማግኘታቸውን ማናገራቸው ይታወሳል። ይህ በእንዲህ እንዳለ ሀገሮች የኮቪድ-19 ክትባቶችን የሚያከፋፍሉባቸውን እቅዶች እያዘጋጁ ሲሆን ጀርመንና ዩናይትድ ስቴትስ የተወሰኑ የህብረተሰብ ክፍሎችን በሚቀጥለው ወር መከተብ ሊጀምሩ እየተዘጋጁ መሆናቸውን አስታውቀዋል። የጀርመኑ የጤና ሚኒስትር ዮንስ ፓን ትላንት እሁድ ለጋዜጠኞች በሰጡት ቃል ይህ የአውሮፓ አመት ከማብቃቱ በፊት አንዱ ክትባት ስራ ላይ እንዲውል ፍቃድ ያገኛል ብለን ተስፋ ማድረጋችን ምክንያታዊ ነው ብለዋል። አንዴ ፍቃዱ ከተገኘ ወዲያው መስጠት እንደሚጀመርም አክለው ገልጸዋል። በተያያዘ ዜና የዩናይትድ ስቴትስ የጤና ሰራተኞችና የህዝብ ጤና ጥበቃ ባለስልጣናት አሜሪካውያን የፊታችን ሐሙስ የሚውለውን የምስጋና ቀን ወይም ታንክስጊቪንግ ዴይ በቤታቸው ተወስነው እንዲያከብሩ ተማጽኖ ያቀረቡ ናቸው። በዓሉ ብዛት ያላቸው አሜሪካውያን ከቤተሰቦቻቸው ጋር ለመዋል ከያሉበት ወደ ሌላ ቦታ የሚጓጓዙበት ነውና ካላችሁበት ቦታ ለጉዟችሁ ስትነሱ ተመርምራችሁ ከቫይረሱ ነጻ ብትሆኑ እንኳን ሊያዝናናችሁ አይገባም። መንገዳችሁ ላይ ተጋልጣችሁ ለሌላ ሰው ልታስተላልፉ ትችላላችሁ በማለት አስጠንቅቀዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ናትናሁ ትላንትና እሁድ በሚስጥር ወደ ሳውዲ አረቢያ ተጉዘው እንደነበር የሄዱትም የሳውዲ ልዑል አልጋውራሽ መሐመድ ቢን ሳልማንና ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፒዮ ጋር ለመነጋገር እንደነበር ዛሬ የእስራኤል መገናኛ ብዙሃን ዘግበዋል። ከጠቅላይ ሚኒስትሩ ጋር ከተጓዙት መሃል የእስራኤል የብሔራዊ ጸጥታ ድርጅት የሞሳድ ኃላፊ ዮሲ ኮሆን እንደሚገኙባቸው ነው ዘገባዎች የጠቀሱት። አድማጮች ለሰዓቱ ያስኳቸው ዜናዎች እነዚህ ነበሩ። አዘጋጆች ያቀረብኩላችሁ ስመኝሽ ይቆየነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
የቆየን ለዜናዎቹ እናመሰግናለን። ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። ምሽቱ አስተናጋጃችሁ ኤደን ገረመው ነኝ። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንሻገር። መከላከያ ሰራዊት ቁጥጥር ስር የሚገኙት የአላማጣ ከተማና ዙሪያው የገጠር ቀበሌዎች ጊዜያዊ አስተዳደር ተቋቁሟል። ጊዜያዊ አስተዳደሩ የአካባቢው ሰላምና ጸጥታን ከማስከበር ባለፈ ማህበራዊና ኢኮኖሚያዊ አገልግሎቶች እንዲቀጥሉ ያደርጋል ነው የተባለው። መስፍን አራጌ ዘገባለው።
ከራያ አላማጣ ተፈናቅለው በቆቦ መጠለያ ሰፍረው የነበሩ የአካባቢው ተወላጆች ቃል አቀባይ ሰለሞን ቀለሙ ለአሜሪካ ድምጽ ሬዲዮ እንደገለጹት ባለፈው ቅዳሜ በአላማጣ ከተማና በዙሪያዋ ባሉ የገጠር ቀበሌዎች በተደረገ ውይይት የራያ አላማጣን 15 የገጠር ቀበሌዎች እንዲሁም የአላማጣ ከተማን 4 ቀበሌዎች በጊዜያዊነት የሚያስተዳድሩ 114 ሰዎች ተመርጠዋል።
ከዋት የፖለቲካዊ አደረጃጀት የነበሩ ሰዎች እንዳለ ወርደው አዲስ ህብረተሰቡ ባመነበት ማለት ነው። ህዝቡ ራሱ ተሰብስቦ ራሱን የሚያስተዳድር እዛው ተወላጅ የሆነ በትምህርት ደረጃውም ታይቶ ተመዝኖ ተዳድረናል ያሉትን ሰዎች መርተዋል።
እያንዳንዱን ቀበሌ የሚያስተዳድሩት አካላት በስድስት ንዑሳን ኮሚቴዎች እየተዋቀሩ መሆናቸውንም ነው ቃል አቀባዩ ያስረዱት።
አንደኛው ዋና ሰብሳቢ ነው፣ ዋና አስተዳዳሪ ማለት ነው። ሁለተኛው ምክትል ሰብሳቢ፣ ሶስተኛው የህዝብ ግንኙነትና አደረጃጀት የስራ ዘርፍ ነው። አራተኛው እንደገና የኢኮኖሚ፣ አምስተኛው የማህበራዊ፣ ስድስተኛው የሰላምና የደህንነት ጸጥታን በተመለከተ ማለት ነው። እነዚህን ስራዎች በቀበሌዎችም በወረዳዎችም እነዚያ የተመረጡ ሰዎች ካለው የጸጥታ ኃይል ጎን፣ ከመከላከያ ጎን፣ ከአማራ ልዩ ኃይል ጎን ካለው ሁሉም የጸጥታ መዋቅር ጋር አብሮ ጎን ለጎን መስራት ይችላል።
ኮሚቴዎቹ ጸጥታን ከማረጋገጥ ጀምሮ መሰረታዊ አገልግሎቶችን የማስቀጠል ኃላፊነት አለባቸው ነው የተባለው።
ህዝቡ ምን ይፈልጋል የሚለውን ነገር በህዝብ ግንኙነት እንዲሟላ የተደረገ ነው። ኢኮኖሚያዊና ማህበራዊ የሚለው በመንግስት ሴክተሮች ለምሳሌ እንደ ጤና አይነት የተዘቡ ነገሮች አሉ። እነሱ እንዴት መስራት እንዳለባቸው ይሄ የተመረጠው ሰው ለህብረተሰቡ አገልግሎት እንዲሰጥና ያለውን ነገር ቁሳቁስ እንዲያሟላ መድኃኒትም ሆነ በመዘጋጃ ቤት የሚሰሩ ነገሮች እንደዚህ መታወቂያ የሚፈልግ ሰው ይህን ነገሮች እንዲሰሩ ይደረጋል። ያው ሰብሳቢና ምክትል ሰብሳቢ ደግሞ ምንም ነገር
ሰብሰብ አድርገው እንዲመሩ የተመረጡ
ቀድሞ አመራሮች ላይ አላግባብ ያልሆነ ጫናና የበቀል ስሜት እንዳይንጸባረቅ የተደረገ ጥንቃቄ አለ?
አዎ፣ እሱ ላይ ደግሞ ምን ተፈጥሯል መሰለህ? ህብረተሰቡ ወደ በቀል ሄዶ የዝም ብሎ ታች ያለው የቀበሌ መሳሪያ ያዘ ምንም ያላደረገው ሰላይ ሸከሙ እነሱ አርነም እዚህ ያሉትን ትናንሽ ሰዎች ሰርቶት ትላልቅ ባለስልጣንን አስነው ሌላ ነገር እንዲሰራ ሁሉ ያከተሉ ነበር። ሰው ስለሆነ እንደው ቀለል ያለውን ነገር በጣም አስቸጋሪ ሰው እያስደበደበ እያፋፍነ ብዙ ነገር እያስደረገ የነበረን ሰው የህዝብን ንብረት ሲመዘብር ሲሰርቅ የነበረ ሰው ላይ ትኩረት ብናደርግና ይህንም ህግ ለህግ መሰረት ባደረገ ወደ ህግ አሳልፋችሁ በማምጣት ህግ በወንጀሉ የሚቀጣበትን ነገር እንድንፈጠር፣ ሁለተኛ ወደ በቀል መነሳሳት የለብን ዝም ብሎ ሚኒሻ ነበረ ሌላም ነገር ነበረ ብለን ትናንሽ ጥቃቅኑን ነገር ሁሉ እያነሳን ሰውን ልበቀልና የምናሳስር ከሆነ ሁሉ ሰው ጋር እንጣላለን። ምክንያቱም ለ7 ዓመት ሰውነት በግዴታ አባል አድርጋለች ሁሉ ንብረተሰብ። ስለዚህ ሁሉ ጋር ልንጣላ ነው። ትኩረት ያለበትን ግን መሰረታዊ ችግር የነበረባቸውን በህዝብ ላይ ብዙ ነገር የሰሩት ሰዎች ለይተን አሳልፈን ያለ በቀል ህግ እንዲቀጣቸው አሳልፍን የመስጠትን ሁኔታ ብለን በዛ ስብሰባ ላይ ግንዛቤ ይፈጥረናል።
የአሜሪካ ድምጽ ሬዲዮ የተመራጮቹን አስተያየት ለማካተት ጥረት እያደረገ ሲሆን እንደተሳካ ይዘን እንቀርባለን። የደረሰን መረጃ እንደሚያመለክተው ተመራጮቹ ከዛሬ ጀምሮ ህዝባዊ አገልግሎቱን ጀምረዋል። አዲሱ አስተዳደር የተቋረጡ የትራንስፖርትና የባንክ አገልግሎቶችንም ያስጀምራል ተብሎ ይጠበቃል። ተቋርጦ የነበሩ የስልክ የመብራትና የውሃ አገልግሎቶች መጀመራቸውን ከቀናት በፊት በነበረን ዘገባ ላይ መጥቀሳችን ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጊ።
መስፍንን ለዘገባው እናመሰግናለን። በኢትዮጵያ ትግራይ ክልል የሚደረገውን ጦርነት ሸሽተው በሺዎች የሚቆጠሩ ሰዎች ወደ ሱዳን እየገቡ ባሉበት በአሁኑ ሰዓት በክልሉ የሚገኙ 2.3 ሚሊዮን ህጻናት አስቸኳይ ሰብአዊ እርዳታ እንደሚያስፈልጋቸው የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ አስታውቋል። የድርጅቱ ዋና ዳይሬክተር ሄንሪ ታፎር ጉዳዩን አስመልክተው የሰጡትን መግለጫ ስመኝሽ ቆየ እንደሚከተለው ታቀርባለች።
በወሩ መጀመሪያ ላይ በኢትዮጵያ ትግራይ ክልል ውስጥ የተቀሰቀሰውን ውጊያ ተከትሎ ወደ 30 ሺህ የሚጠጉ ሰዎች ወደ ጎረቤት ሀገር ሱዳን ተሰደዋል። በተባበሩት መንግስታት የህጻናት መርጃ ድርጅት ግምት መሰረት ከነዚህ በስደተኛ ካምፖች ውስጥ ተመዝግበው ከሚገኙት መካከል 12 ሺህ የሚሆኑት ህጻናት ሲሆኑ አንዳንዶቹ ያለምንም ወላጅ ወይም ዘመድ ብቻቸውን የተሰደዱ ናቸው። በመንግስታት ድርጅቱ ዋና ጸሐፊ የሆኑት ሄንሪ ታፎር እንደተናገሩት በትግራይ ክልል ውስጥ እንቅስቃሴ በመገደቡና የመገናኛ መንገዶች በመቋረጣቸው ሰብአዊ እርዳታ የሚያስፈልጋቸው ወደ 2.3 ሚሊዮን የሚጠጉ ህጻናትን መድረስ እንዳልተቻለ ተናግረዋል።
ያለው ሁኔታ ለህጻናት እጅግ መጥፎ ነው። ለመኖር አስፈላጊ የሆኑትን የጤና፣ የተመጣጠነ ምግብ፣ ውሃና የጽዳት መቆጣጠሪያ የመሳሰሉ እርዳታዎችን በአስቸኳይ ለማድረስ ከአጋሮቻችን ጋር በመሆን እየሰራን ነው።
በመጪዎቹ ቀናትና ሳምንታት ተጨማሪ 200 ሺህ ሰዎች ወደ ሱዳን ሊሰደዱ ይችላሉ ተብሎ በሚጠበቅበት በአሁኑ ሰዓት እያደገ የሚመጣውን ፍላጎት ለማስተናገድ ተጨማሪ እርዳታ እንደሚያስፈልግም ፎር ጨምረው ገልጸዋል። ያለው ሁኔታ በዚህ መልኩ ሳይካረር በፊትም ቢያንስ ወደ 54000 የሚጠጉ ህጻናት በክልል ውስጥ የሚገኙ የስደተኛ ጣቢያዎች ይኖሩ እንደነበር የገለጹት ፎር ከነዚህ ውስጥ 36000 የሚሆኑት በተፈጥሮ አደጋዎችና የትጥቅ ትግሎች ምክንያት በሀገር ውስጥ የተፈናቀሉ መሆናቸውንም አስረድተዋል።
በተለይም በክልሉ የተከሰተው የምግብ እጥረት አስደንጋጭ ነው። እንደ አውሮፓውያን አቆጣጠር በ2019 እና በ2020 ዓመተ ምህረት መካከል ባሉት ወራት ብቻ በአንበጣ መንጋ ወረራና በኮቪድ-19 ምክንያት የምግብ እጥረት በ1/3 ጨምሯል። ያለን የሰብአዊ እርዳታ አቅርቦት እስከ ህዳር ወር መጨረሻ የሚያደርሰን ብቻ በመሆኑ ተጨማሪ አደጋ ውስጥ እንዳይወድቁ እሰጋለሁ።
ፎር አክለው በግጭት ውስጥ ያሉ ሁሉም አካላት ሰብአዊ እርዳታ ሰጪዎች ለሁሉም የተጎዱ ሰዎች ፈጣንና ዘላቂ እርዳታ ለማድረስ እንዲችሉ፣ ህጻናቱ ከማንኛውም አደጋ የተጠበቁ እንዲሆኑና ህዝብ በሚበዛባቸው ቦታዎችና እንደ ትምህርት ቤት፣ የጤና ጣቢያና የውሃ አገልግሎት የመሳሰሉ መገልገያ ተቋማት ላይ የፈንጂ ጥቃቶችን እንዳያደርሱ ጥሪ አቅርበዋል።
እንከን የሌለብሽ ግብሽ ከራስሽ I love you, my tree.
ድንቅ የሆንሽ ወይዘሪት ኢትዮጵያ ምንትጠብቂያለሽ ፍጹም ኢትዮጵያዊት አናማ ዲማማ ወይዘሪት ኢትዮጵያ ቆንጂት እኔ ነኝ ባል ترامج ودبي وچي با دباباي انكا ومالن انچين بكفوي مياي
ቆየን እናመሰግናለን በማዳመጥ ላይ የምትገኙት ካሜራ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ ካፒና ቬን ነው የለቱ መስተናዶ የምናዘጋጅላችሁ በኮቪድ-19 ምክንያት ከየመኖሪያ ቤታችን ሆነን ነው ወደ ተከታዩ ዘገባ እንለፍ 9 የሚሆኑ የሲቪል ማህበራትና ከጾታ ጋር የሚሰሩ ግብረሰናይ ተቋማት በፌደራል መንግስትና በትግራይ ክልል ገዢ ፓርቲ ህወሓት መካከል እየተካሄደ ያለው ጦርነት እንዲቆም ጠየቁ ተቋማቱ በትግራይ ክልል ከ100 ሺህ በላይ ስደተኞች እንደሚገኙ ከአንድ ሚሊዮን በላይ የሚሆኑ የክልሉ ህዝብ በሴፍቲኔት ተጠቃሚ እንደሆነና ከ600 ሺህ በላይ የሚሆኑ ህዝብም የምግብ እርዳታ ተጠቃሚ መሆኑን በመግለጽ ጦርነቱ ተጨማሪ ችግር ያመጣል በሚል ስጋታቸውን አጋርተዋል። በጥሪው ላይ ተሳታፊ ከሆኑ ተቋማት ውስጥ የኢትዮጵያ የሰብአዊ መብት ድርጅት ዳይሬክተር አቶ መስዑድ ገበየሁንና የሴታዊት አስተባባሪ ዶክተር ስህን ተፈራን አግኝቼ አነጋግሬያቸው ነበር። በተከታዩ አጭር ዘገባ እንደሚከተለው ይሰማል። ከተጀመረ 3ኛ ሳምንቱ ሊዝ የአንድ ቀን እድሜ የቀረው በኢትዮጵያ የፌደራላዊ መንግስትና በትግራይ ክልል ገዢ ፓርቲ ህወሓት መካከል እየተካሄደ ያለው ግጭት በማህበረሰብ ሰላምና ሁለንተናዊ ደህንነት ላይ የሚያስከትለውን ችግር በመገንዘብ ግጭቱ በቶሎ የሚቆምበት መንገድ እንዲፈለግና እንዲሁም በግጭት ወቅት ሊጠበቁ የሚገቡ የምግብ የመድኃኒት አቅርቦት የመገናኛና የትራንስፖርት አማራጮች እንዲመቻቹ ኬር ኢትዮጵያ የአፍሪካ ሴት ምሁራን ፎረም በኢትዮጵያ የቤተሰብ አገልግሎት ማህበር ኒው ሚሊኒየም የተስፋና ልማት ድርጅት የኢትዮጵያ የሴቶች ማህበራት ንቅናቄ ፓክት ኢትዮጵያ ሮሂ ውዱ የአርብቶ አደር ሴቶች ልማትና ሴታዊት የተሰኙ 9 ተቋማት በአንድነት ጠይቀዋል። ከተቋማቱ መካከል አንዱ የሆነው የኢትዮጵያ የሰብአዊ መብት ድርጅቶች ዳይሬክተር የሆኑት አቶ መስዑድ ገበየሁ ጥሪውን ማድረግ ያስፈልገበት ምክንያት እንዲህ ያስረዳሉ።
እኛ በቅርብ ያጣነው መግለጫ በተለይ በሰሜን ኢትዮጵያ በህወሓትና በፌደራል መንግስት መካከል የተፈጠረው ግጭት በጦር መሳሪያ ታገዘ የኃይል እርምጃ መሆኑ ወይም ወደ ጦርነት ጦርነት ማምራቱ በሰዓቱ በተከስተተ ጊዜ እኔ መግለጫ ላይ አብዛኛዎቹ ከሴቶች መብት ላይ ትኩረት አድርገው የሚሰሩ በሰብአዊ መብትም እንደዚሁ አገር በቀልም ዓለም አቀፍ ተቋማትም ያሉበት ስብስብ ሆኖ ለሰብአዊ መብት ጥሰት ተጋላጭ ሆናሉ የሚባሉ የማህበረሰብ ክፍሎች ላይ ደግሞ ጉዳቱ እጅግ በጣም የከፋ እንደሚሆን ስለሚገመት ይህም ብዙ ጊዜ እንደነበሩ በተለያዩ አካባቢ ባሉ ግጭቶች ልምዱን ስላለ እንደ አይነት የማይመለስን ጉዳትም የሚያደርሱ እንደመሆናቸው መጠን በዚህ ሂደት ውስጥ ተሳትፎ ያላቸው እንግዲህ የፌዴራል መንግስትና የትግራይ ክልል መንግስት ጉዳዩን በመነጋገር መፍታት የሚችሉ ከሆነ በዛ መልክ እንዲፈቱ፣ ከዛ ውጭ ግን ወደ ሀይልና ወደ መሳሰሉት እርምጃ የሚችል ጉዳዩ በዛ መልክ የማይፈታ ከሆነ ብዙ የሰብአዊ ካስ ውስጥ ይፈጥራል። ሴቶች እና ህጻናት ደግሞ በዚህ በልብ ሁኔታ ከመፈናቀል ጋር ተገናኝተው በእንግዲህ ይሄ ግጭት ወደ 15 ቀን አለፈው። ግጭቱ ከተነሳ በኋላ እንኳ እስከ ትላንት ወይም እስከ ትላንት ጋባል መረጃ ከ35,000 በላይ ሰዎች ወደ ሱዳን ተሰደዋል። እንዲሁም ወደ ጎረቤት ክልሎች ብዙ ሰዎች የሀገር ውስጥ ስደት አለ። ያው ቁጥሩ የማይታወቅ ብዙ ሰው ደግሞ በዚህኛው ግጭት ምክንያት ህይወቱን እያጣ አካል ጉዳትም እየደረሰበት ነው ያለው እና አጠቃላይ ይህንን ጉዳይ በሚመለከት አካል ጉዳት እንዳደርስ ያ ከሆነ ደግሞ በጣም ጉዳትን በመቀነስ በሚቻልበት መልኩ እንዲሆን የሚጠራ ነው።
በተመሳሳይ የዚህ ጥሪ አካል ከሆኑት ተቋማት መካከል አንዱ የሆነው የሴታዊት የሴቶች ንቅናቄ መስራችና አስተባባሪ ዶክተር ስህን ተፈራም ተቋማቸው በኢትዮጵያ ሴቶች ማህበራት ንቅናቄ በኩል በቀረበለት ጥሪ መሰረት ተሳታፊ መሆኑን ገልጸው በትግራይ ክልል ያለው ግጭት በዋናነት ሴቶችና ህፃናትን ተጎጂ እንደሚያደርግ በማስተዋወስ መሰረታዊ የሰብአዊ ድጋፍ ለማድረግ የሚያስችል ሁኔታ በግጭቱ ተዋናዮች በኩል እንዲመቻች ጥሪ አቅርበዋል።
እንግዲህ በያውን ድርጅት በኒዋ ማስተባበር ነው የተጻፈው እና አጋር ድርጅቶች አብዛኞቻችን የሰብአዊ መብትና የሴቶችና ህጻናት መብት ላይ የሚሰሩ ድርጅቶች ናቸው። ይህ ኔትወርክ አባላትን ነው የጠየቀው። አንብቡና ከተስማማችሁበት ፈርሙ ብለው ኮሜንቶች ልከን በኮሜንቶቻችን መሰረት አስተካክሎ ነው የፈረመው። ዋናው ነገር ምንም አይነት ግጭት የእርስ በርስ ጦርነት ልንለው እንችላለን በዋናነት የሚጎዳው ሴቶች ነው። ሴቶች ብዙ በጦርነት ባይሳተፉም መጀመሪያ ተጎጂዎች ሴቶችና ህጻናቶቻቸው ናቸው እና ይሄ እንደሚያሳስበን በመናገር ነው። ዋናው ነገር ጽፋን እንዳይጎዱ አሁን በዚህ በትንሽ ቀናት ራሱ ብዙ ዜጎቻቸው ወደ ሱዳን እየተሰደዱ እንደሆነ አይተናል እና በተቻለ መጠን መደረግ ያለበት ነገር ከሁለቱም በኩል ንጹሐንን የመጠበቅ ነገር ነው። በተቻለ መጠን ሲቪሊያን በማይጎዱበት መንገድ ከጠር ከዚህ የባሰ መቃረን ሳይመጣ ለህዝብ ከዚህ በላይ ሳይጎዳዳ የሁማኒታሪያን ኮሪዶር በተለይ ደግሞ ንጹሐን የትም ቦታ ቢሆን በየትኛውም ክልል ያሉ አሁን በስደት ያሉ የኛ ዜጎች የሰብአዊ ጥቃቸው ማግኘት እንዲችሉ ነው ዋናው ነጥቡ።
የኢትዮጵያ የሰብአዊ መብት ድርጅት ዳይሬክተር አቶ መስዑድ ገበየው የትግራይ ክልል ከዚህ ቀደምም ከፍተኛ የሰብአዊ ድጋፍ የሚያስፈልገውና ከ100,000 በላይ የሚሆኑ ኤርትራዊ ስደተኞችን የሚያስተናግድ መሆኑን አስታውሰው ህዝቡን ታሳቢ በማድረግ በግጭት ውስጥ የሚሳተፉ አካላት ለሰብአዊ እርዳታ ሁኔታዎችን እንዲያመቻቹ ጠይቀዋል።
በተለይ በሰብአዊ እርዳታ ጉዳይ ላይ እንዳሌ ይህንን ግጭት የትግራይ ክልልን የሚያስተዳድረው ህወሓት በርካታ ኤርትራውያን ያሉበት የስደተኞች ካምፖች አሉ። አሁን እስካሁን የፌዴራል መንግስት ቁጥጥር ያላደረገባቸው ወይም ያልተቆጣጠራቸው ቦታዎች ላይ እና እነዚያ አካባቢ ያሉ የኤርትራውያን ስደተኞች ዕጣ ፈንታ እጅግ እጅግ በጣም ያሳስበናል። ከዛ ውጭ ደግሞ የፌዴራል መንግስት እንግዲህ አሁን በእርግጥ የተቆጣጠራቸው አካባቢዎች ላይ የሲቪል ማህበረሰብ ድርጅቶችም ሆኑ ሌሎችም የሁማኒታሪያን እርዳታ የሚያደርጉ ቀይ መስቀል ሌሎችም እንደ ዩኤን ኦቻ እና ዩኤንኤችሲአር የመሳሰሉት ድጋፎችን ለማድረግ አክሰሶችን እያመቻቹ እንደሆነ በፌዴራልም በኩል ይህን የሰብአዊ እርዳታውን የሚያደርግ ድጋፍ ለማድረግ ዝግጅት እንደተላከ መረጃ ሰምተናል። በተለይ በተለይ ኑሯቸው ዝቅተኛ የሆኑ የማህበረሰብ ክፍሎች አሁን ከሀይል መቆራረቱ ጋር በተገናኘ እንደዚሁም ደግሞ በርካታዎቹ በተለያዩ በሴፍቲኔትን በሌሎችም ድጋፎች የሚኖሩ ብዙ ሰዎች አሉበት እንደመሆኑ መጠን ይሄ ኦፕሬሽን አሁን ባለው ሁኔታ ለረጅም ጊዜ የሚቀጥል ከሆነ መቼም የሰዎች ሕይወት አደጋ ላይ የሚጥል ነው። ከጦርነቱ የማይተናነስ ጉዳት የሚያስከትል እንደመሆኑ መጠን በዚህ በኩል የአካል ደህንነትን የመሳሰሉትን መሰረታዊ ሰብአዊ መብቶችን እንዲከበሩ ለማድረግ ፌዴራል መንግስቱ በተለይ ኃላፊነቱን መስራት አለበት።
ዘጠኙ መንግስታዊ ያልሆኑት ግብረሰናይ ተቋማት በጋራ ባወጡት መግለጫ በተጨማሪም በዚህ ዙሪያ የሚዘግቡ መደበኛና ኢመደበኛ መገናኛ ብዙሃን ውጥረትን ከሚያባብሱና ግጭትን ከሚፈጥሩ ዘገባዎች እንዲሁም ከወገንተኝነት እንዲታቀቡና በኃላፊነት እንዲሰሩ ጥሪ አቅርበዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን ከኛ ጋር ተነበራችሁ ቆይታ እያመሰገንን የዛሬ ምሽት የካቢና ቤ መርሃ ግብራችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ በአምሃሪክ በትዊተርም ሃሽታግ ካቢና ቤን በመጠቀም አድርሱን። ካቢና ቤ @gmail.com የኢሜይል አድራሻችንን በመጠቀም አስተያየቶቻችሁን አድርሱን። ኤደን ገረመው በመስተንግዶ፣ ትዝታ በላቸው በአርቶቱ፣ ኤልያስ አስማረ በቅንብሩ እንዲሁም ስመኝሽ የቆየ በዜናዎቹ ከመላው የአሜሪካ ድምጽ ዘጋቢዎችና ባለሙያዎች ጋር በመሆን አብረናችሁ አምሽተናል። በነገው ምሽት እስከምንገናኝ ድረስ ደህና ደሩ።